እግዚአብሔር ያክብራችሁ። እንደምን አላችሁ? ውሃ የተቋረጠ ይመስላል ዛሬ ከቤት ውስጥ ነው። ኦኬ፣ ይዘሻል ማለት ነው። ጉድ፣ ባሽሙር መናገር አለብኝ። አሳን መብላት በብልሃት ነው ይላሉ እና ለብዙ ጊዜ የሚመስለኝ የነበረው አሳ ሾሃም ስለሆነ ተጠንቅቆ መብላት ይመስለኝ ነበር ታሪኩን እስካነበፉ ጊዜ ድረስ። ግን የተለየ ነገር ነው እና አንዴ ትልቅ ግብዣ ላይ የአሳ ምግብ ዲስትሪቢዩት በሚደረግበት ጊዜ ለአንድ ሰው ትንሽ አሳ ትደርሰዋለች፣ ለሁሉም ትላልቅ ደርሶ ሲያይ እንደዚህ እንደተቀመጥ ነው ማለት ነው። ሁሉም ትላልቅ አሳ፣ ግን ለሱ ትንሽ አሳ ግልገሏን ነገር ሰጥተውታል። ከዛ ይህ ሰው እንደ ስልክ ያነሳና እዚህ ስልክ አድርጎልኛል፣ እንደውም ጆሮው ላይ እዚህ አድርጎ ይሰማል። እና አሳላፊው መጥቶ ምን ነው ወንድማችን ለምን አትበላም ሲል፣ አይ ከብዙ ጊዜ በፊት በውሃ የተወሰደ ወንድሜ ስለነበረ ስለሱ እየጠየቅኩ ነው። ከዛ ታዲያ ምን አለ ሲሉት፣ አይ እኔ ትንሽ ስለሆንክ ትላልቆቹን ጠይቅ። ከዛ አሳላፊው ነገሩ ወዲያው ገብቶት ትልቁን አሳ ከሁሉ በላይ የሆነውን ሰጠው። እና እንዲህ አይነት ታሪክ አለ። እና በአሽሙር መናገር ፈልጌ ነበር። ውሃው ለካ ተዘጋጅቶ ነበረ። የእግዚአብሔር ስም የተባረከ ይሁን። እውነተኛ ነገር እንደ እግዚአብሔር ቃል የሆነ ነገር አደረግን። ይኸው ምንድን ነው? እግዚአብሔርን ማግኒፋይ ማድረግ ወይም ከፍ ማድረግ፣ ችግሩን ደግሞ አሳንሶ ማየት ነው። ይሄ የሰማነው ችግር ለእግዚአብሔር ትንሽ ነው። ወንድማችን እንዳለው በእግዚአብሔር ቤት ሁሉ ወርቅና ብሩ ምኑም የሱ የሆነ አምላክ ለእኛ ፕሮቫይድ ለማድረግ ምንም አያስቸግረውም። እምነት ብቻ እንድንማር ይመስለኛል እግዚአብሔርን የሚያደርገው። እና እንዲህ አይነት ነገር በታሪካችን በ20 ዓመት በ22 ዓመት በ30 ዓመት የቤተ ክርስቲያን ታሪክ ውስጥ አልፈናል። አንዳንዶቹ ውጡ ሲሉን ወዲያው፣ ሌሎቹ ደግሞ እኛ ጋር ካልገባችሁ ብሎ 4-5 ኦልተርኔቲቭ ሰጥተውን ከዛ መርጠን የገባንበትም አለ። ደግሞ እግዚአብሔር ራእይም ሰጥቶን የምናደርገው ነገር እንዳለ እናስባለን። እና ይሄ በጣም ትንሽ ነገር ነው። እግዚአብሔር ይረዳናል። ጌታ የተመሰገነ ይሁን። ዛሬ እንግዲህ በተለይ ስለ ሰውነታችን የምንነጋገርበት ይሆናል። የትርጉም መቼም የአማርኛ ትርጉማችን ወይም በእንግሊዝኛውም ቢሆን ብዙ አይነት የአተረጓጎም ዘይቤዎች አሉ። ይሄ ክፍል በተለይ ስለ ሰውነታችን ወይም ስጋችንም ብሎ አማርኛው እንደሚናገረው፣ እንግሊዝኛው ግን በአንድ ወጥ ቦዲ ብሎ ነው የሚገልጸው። ቦዲ ይለዋል። በአንድ ወጥ ቦዲ ነው የእኛ። ኢቭን የድሮ ትርጉም እንኳን አንዳንድ ቦታ ስጋ ይላል፣ አንዳንድ ቦታ ደግሞ ሰውነት ይላል። የመደበኛው አዲሱ ትርጉም ዊች አይ ላይክ ቤተር፣ ግን ሁል ጊዜ የሚይዘው የድሮውን ነው እና ምን ይላል? ሰውነታችሁን ይላል። ግን እንደምንረዳው ነው እና በዚህ ላይ ግን እዛ ላይ እንደተቀመጠው ቦዲ የሚለው ነገር የእንግሊዝኛው ቃል በመሃሉ ከገባበት እርግጠኛ ነኝ ለሁላችንም ክሊር የሆነ አንደርስታንዲንግ እንደሚሰጠን። እና መቼም ሰውነታችን ሁላችንም እንደምናውቀው ወይም ሁላችንም እንደምናደርገው ማለት ይቻላል ለሰውነታችን የምንሰጠው እንክብካቤ አለ። ሰውነታችን ወይም ቦዲያችን ወይም ስጋችን በዚህ ዓለም ለምንኖርበት እንደ ድንኳን ሆኖ ለሚያገለግለን ማለት ነው እጅግ የተለየ ክብር ሰጥተን በደንብ አልብሰን አብልተን ተጠንቅቀን የምናቆየው ነገር ነው ቦዲ የሚለው ወይም ስጋችን። መጽሐፍ ቅዱስ በተለያየ ቦታ ከመዝሙረ ዳዊት ከተለያየ የአዲስ ኪዳን መጽሐፍት ስንመለከት ስለ አካላችን በብዙ ነገር የተገለጸ አገላለጽ አለ። ግን ጳውሎስ ለቆሮንቶስ ቤተ ክርስቲያን በተለይም ሌላም ቦታ ሮሜ፣ እንዲሁም መንፈስ ለአብያተ ክርስቲያን እንዳሳሰበው ሁሉ ጳውሎስ የዚህን ወይም ያካላችንን የሰውነታችንን ሁኔታ እንዴት ልንመለከተው እንደሚገባ እንዳርኳችሁ አመለካከታችን የተለያየ ሊሆን ይችላል። አንዳንዶቻችን ጣዖት ልናረጋው እንችላለን አካላችንን። በጣም ከሚገባ በላይ አንዳንዶቻችን ደግሞ እንዲሁ በዘፈቀደም ነው ፎር ግራንትድ የምንወስደው አለ። እሱም ሮንግ ነው። ምክንያቱም ጳውሎስ በቆሮንቶስ ቤተክርስቲያን ወይም በሮሜን በልዩ ልዩ ቦታ እንደተናገረው ሰውነታችሁ ወይም ስጋችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን ብሎ ይናገራል። የእግዚአብሔር ቤተ መቅደስ በክብር በግሎሪ በኦነር ነው የሚያዘው። በቤተ ክርስቲያን ታሪክ ውስጥ ግን ልዩ ልዩ ፍልስፍና ትምህርቶችም ነበሩ። በኤርሊ ክርስቲያኒቲ ወይም ፕሪ ክርስቲያን ታይም ስጋ ምንም እንዳልሆነ መንፈስ ግን እንደሚበልጥ አድርገው የሚያስተምሩ እንዳውም ይሄንን ዳይኮቶሚ ከፍ አድርገው ኢየሱስ ክርስቶስ ሃይስት ወይም ስፒሪቹዋል ቦዲ ስለሆነ አካል እንደሌለው አድርገው የሚያስተምሩ ግኖስቲዝም የሚባል ትምህርት ነበር። በግሪክ ፍልስፎች ማለት የፍልስፍና ሰዎች እንደዚህ ብለው ያስተምሩ ነበር። ለዚህ ነው ለቆሮንቶስ ቤተክርስቲያን ጳውሎስ ይሄንን ነገር አስረግጦ የነገራቸው። ነገሩ ምን ነበር? ትምርቱ ለስጋ ፍቃድ ለመስጠት የተደረገች ፍልስፍና ነበረች። ያቺን ፍልስፍና ምንድነው? ስጋ የማይጠቅም ስለሆነ መንፈስ ብቻ ስለሆነ መልካም ስጋችሁን እንደፈለጋችሁ ማድረግ ትችላላችሁ የሚል ትምርት ግኖስቲዝም ነበር። ይሄውም በግሪኮች መጽሐፍ ቅዱስ እኮ ወይም እነዚህ ሌተሮች የተጻፉት እንደምናየው በብዙ ቦታ ያለ ምክንያት አይደለም። ግሪኮች በግሪክ ፍልስፍና ማለት ነው ቦዲ ምንም እንዳልሆነ መንፈስ ግን ሃይስት ቫልዩ እንዳለው ነው የሚያምኑት ወይም የሚሰጠው ትምህርት የነበረው በዛን ጊዜ። ስለዚህ እግዚአብሔርን እየወደዳችሁ እንዴት ብዬ እንደምገልጸው አላውቅም፣ ግን ስጋችሁን ደግሞ ከጋለሞታ ጋራ ህብረት እንዲኖር ማረግ ትችላላችሁ የሚል ትምህርት በዛን ጊዜ አስተምረው ነበር። ስለዚህ ጳውሎስ ለዚህ ነው ለቆሮንቶስ ክርስቲያኖች መቼም ቆሮንቶስን ስናስብ ብዙ ነገር ምክንያቱም ብዙ ነገር ለፍልስፍና የተከፈቱ ስለነበሩ እውቀትን የሚሹ ስለነበሩ በወቅቱ ለብዙ ነገር ክፍት ነበሩ። እንዲህ አይነትን ትምህርት ኢሚዲየትሊ ግራስፕ አድርገው እንዳውም ከአባቱ ጋር ከአባቱ ሚስት ጋር የሚተኛ ሰው ነበር። እስከዛ ደረጃ ድረስ የዛ ትምህርት ውጤት ነው ስጋን ምንም ዋጋ እንደሌለውና የፈለገውን ማድረግ እንደሚችል ሰው በስጋው። ግን ጳውሎስ አንደኛ ቆሮንቶስ ምዕራፍ 6 ላይ እንደዚህ ይላል፣ ሁሉ ነገር ተፈቅዶልኛል። ምዕራፍ 6 ሁሉ ነገር ተፈቅዶልኛል ግን አይጠቅምም። ሁሉ ተፈቅዶልኛል በኔ ላይ ግን አንድ ነገር እንኳን አይሰለጥንብኝም። መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ይህንንም ያንንም ከ12 ጀምሮ ነው ማነበው አንደኛ ቆሮንቶስ ምዕራፍ 6 ይህንንም ያንንም ያጠፋቸዋል። ስጋ ግን ለጌታ ነው እንጂ ለዝሙት አይደለም። ጌታም ለስጋ ነው። እግዚአብሔርም ጌታን አስነሳ እኛንም በኃይሉ ያስነሳናል። ስጋችሁ የክርስቶስ ብልቶች እንደሆኑ አታውቁምን? እንግዲህ የክርስቶስ ብልቶች ወስጄ የጋለሞታ ብልቶች ላድርጋቸውን? አይገባም። ወይስ ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቁምን? ሁለቱ አንድ ስጋ ይሆናሉ ተብሏልና። ከጌታ ጋር የሚተባበር ግን አንድ መንፈስ ነው። ከዝሙት ሽሽ። ሰው የሚያደርገው ኃጢአት ሁሉ ከስጋ ውጭ ነው። ዝሙት የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ ዘንድ የሚኖረው ቅዱስ ቤተ መቅደስ እንደሆነ አታውቁምን? በስጋ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። እስቲ አንገቶቻችን ዝቅ እናድርግና አንደኛ ተሰሎንቄን ምዕራፍ 5:24ን አነባለሁኝ። ፐርሰናል አድርገን እንጸልያለን። ፐርሰናል አድርገን እንጸልያለን ይሄንን ነገር። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 23 አካባቢ ያለውን አነባለሁኝ። ላንብብላችሁ መጀመሪያ። የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ሥጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል። ፐርሰናላይዝ እናደርገዋለን፣ በጸሎት መንፈስ እንሆናለን። ምን የሚለውን ራሱ ሁለንተናዬን ይቀድስ መንፈሴም ሥጋዬም ጌታዬ ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የጠራኝ የታመነ ነው በሚል ነው የማነበው። እና ሁላችንም ለራሳችን ፐርሰናል አድርገን እንውሰደው፣ እናነበዋለሁኝ። የሰላም አምላክ ራሱ ሁለንተናዬን ይቀድስ፣ መንፈሴም ነፍሴም ሥጋዬም ጌታዬን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የጠራኝ የታመነ ነው፣ እርሱም ያደርገዋል። እግዚአብሔር አምላካችን ሆይ አንተ ታማኝ ስለሆንክ ጌታ ሆይ በሙላት እንድናገለግልህ፣ በመጨረሻም ጌታ ሆይ ይህንን ታላቅ የድል ቃል በሕይወታችን ታደርገው ዘንድ የታመንክ ስለሆንክ እናመሰግንሃለን። ጌታ ሆይ ዛሬም ይህን ቃል በምንሰማበት ጊዜ መንፈስ ቅዱስ ቃሉን ከሕይወታችን ጋር ያዋህደው ዘንድ በእምነትም ተዋህዶ እኛን ይጠቅም ዘንድ ታደርግልን ዘንድ በሕያው ልጅህ በጌታ በኢየሱስ ክርስቶስ ስም እለምናለሁ። አሜን። እግዚአብሔር የተባረከ ይሁን። እንግዲህ እንደዚህ አይነት ነው ሥጋችን እንዴት አድርገን ማየት እንዳለብን። ባለፈው ስለ ዳዊት ዛሬም አሁን ከጸለይንበት ቃል ጋር አብሮ የሚሄድ ነው። አንድ ቃል ተናግሬ ነበር ታስታውሱ እንደሆነ፣ እግዚአብሔር ረድቶኝ። ችግራችን ከፍ ባደረግን ጊዜ ምን ይሆናል? ችግራችን ይጎላል። ለአስር ሰው ለመቶ ሰው ብንሰጠው የዛን ያህል የጎላ ይሆናል። ዳዊት ግን ችግሩ የሚያሸንፍበት አንድ መንገድ ነበረው። ይኸውም ማግኒፋይንግ ጎድ፣ እግዚአብሔርን ከፍ ባደረግን ጊዜ ችግራችን ሙሽሽ ብሎ እናየዋለን። ጌታ የተመሰገነ። ስለዚህ ዳዊት በተለይ ስለ ሰውነቱ ልዩ መገለጥን ከእግዚአብሔር አግኝቶ ነበረ። ደግሜም ሌላ ቦታ እናገራለሁ፣ አሁን ብናገረውም ጥሩ ነው። ስለዚህ ከዳዊት የሆነ ነገር፣ ዳዊት እንደ ልቤ የተባለ ሰው ነው። በዛን ጊዜ የተማርነው ነገር አለ። እግዚአብሔርን የዳዊትን ቴሌስኮፕ እግዚአብሔርን ከፍ የሚያደርግበት ጥበብ ከእግዚአብሔር መገለጥን አግኝቶ ነበር። እኛም ስለ አካላችን መገለጥን እስካላገኘን ጊዜ ድረስ የእግዚአብሔርን ፍቃድ ልናውቅ አንችልም። ዊ ሚስ ሰምዌር። ሰው የእግዚአብሔርን ፍቃድ ማወቅ በጣም አጥብቆ ከሚፈልገው ነገር አንዱ ነው። ያም ሊሆን የሚችለው እውነተኛ የሆነው አገልግሎታችን፣ ያም በሮሜ 2:12 ላይ የተጠቀሰው ሰውነታችሁን ያለ ነቀፋ ላንብበው ከሄደን ብናነበው ጥሩ መሰለኝ። እስቲ ዘገይ አንብብልኝ ሮሜ 2:12 ከ2 ጀምሮ። በተለይ ያንን ቦታ ማየት በጣም ያስፈልገናል። ለብዙ ነገር ምሳሌነት አለው። ሮሜ 12 ከቁጥር 2 ጀምሮ ያለውን ወንድማችን ዘገየ ወንጌላዊ ዘገየ ያረብልናል፣ እናዳምጣለን።
እግዚአብሔር ፈቃድ እሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ በተናት ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ።
ኤግዛክትሊ በግልጽ እግዚአብሔር የተናገረው ነገር አለ። የእግዚአብሔርን ፍቃድ ልናውቅ የምንችለው ነፍሳችን፣ መንፈሳችን፣ ስጋችንን፣ ሁለመናችንን ሕያው መስዋዕት አድርገን ስናቀርብ ስለዚህ በተለይ ስለ ሰውነታችን ያለን አንደርስታንዲንግ መጀመሪያ እግዚአብሔርን የምናከብርበት ትልቅ ነገር ነው። ጌታ የተመሰገነ ይሁን። ዳዊት ይሄንን መገለጥ አግኝቷል። መዝሙር 139 ከ13 እስከ 14 በነፍሱ ያወቀችውን ነገር ነው። በነፍስ የታወቀ ነገር ማለት እርግጠኛ የሆንበት ማለት ነው። መዝሙረ ዳዊት 139 በቅንፍ ይሄ ያስኩት በቅንፍ ያደርጋዋል። ብዙዎቻችሁ እንዴት እንደሆነ አላውቅም። እናንተ ቀደም ብሎ ያገኘ ሰው ሊያነብልኝ ይችላል፣ እኔም ላገኘው ይችላል። መዝሙር 139 በቅንፍ ማለት ነው። አዎ አቤቱ አንተ ኩላሊቴን ፈጥረሃልና። ከ13 ጀምሪያንም ነው ማነበው። መዝሙር 139 ከ13 ጀምሮ አቤቱ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛልና ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ሥራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች ይላል ጌታ የተመሰገነ። አንዱ ስጋችንን ወይም ሰውነታችን በሰውነታችን ወይም በስጋችን እግዚአብሔርን ልናከብር የምንችልበት ነገር ምንድነው ወይም መንገድ ምንድነው ስንል ስለ ሰውነታችን፣ ስለ ስጋችን፣ ስለ አፈጣጠራችን ግልጽ የሆነ ከእግዚአብሔር የተማርነው ትምህርት ያስፈልገናል። በሳይንስ የደረስንበት ነገር አለ ጠይቃችኋል። ዳዊት ምን አለ? ግሩምና ድንቅ ሆኜ ተፈጥሬያለሁና ሥራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። ብዙ ትርጉም አለ። እጅግ ታውቀዋለች። Do we know about our body? ዳዊት እንዴት አይነት ጥበብን እንደተማረ እኛ ዛሬ በሳይንስ ደረስን በምንለው ነገር ያልደረስንበት ነገር ነግራችኋል፣ ጠይቃችኋለሁ። እናንተ አንዳንድ ጥያቄ ጠይቃችኋለሁ፣ ስለ ሂማን አናቶሚ እና ፊዚዮሎጂ የደረስንበትን ነገር ሰውነታችን። አንዳንድ ሰዎች በአክሲደንት እና ሪአሬንጅመንት እንደተፈጠርን አድርገው የሚወስደዋሉ። አንድ ነገር ብትን ብሎ እንደገና ተመልከቱ። ግን እንግዲህ አፍንጫችን እንዴት አድርገን ግሩም አድርጎ እግዚአብሔር እንደፈጠረን በአክሲደንትና በሪአሬንጅመንት ያንን ልናገኝ አንችልም። አክሲደንትና ሪአሬንጅመንት ቢሆን ወይ ጆሮአችን የት ይሆን ነበር? እዚህ ጋር ይሆን ነበር ወይ እጃችን ላይ ይሆን ነበር? ኢቮሉሽን ቢማር እኔ ባዮሎጂ የተማርኩ ሰው ነኝ። አይ ፋይናል ላክ ኦፍ ሊንክ ኢን ኢቮሉሽን። ሰው ትራዝ ነጠቅ ሲሆን ነው እግዚአብሔርን የሚያቃልል። ሰነፍ ሲሆን ነው። ሰነፍ ምን ይላል? በልቡ ምን ይላል? እግዚአብሔር የለም ይላል ይላል። የራሱን አፈጣጠርና አካሉን እጅግ ያየ ሰው እግዚአብሔር የለም ቢል ያ ሰው እንዴት ትልቅ ሰነፍ ሰው ነው በምድር ላይ። አንዳንድ ፋክቶች ልንገራችሁ። በሰውነታችን ውስጥ ራፍል እግዚአብሔር የሚያውቀው ግን የራሱ ፊገር አለ። ራፍል 60 ሺህ ማይል የሚሆኑ የደም ስሮች አሉ። 60 ሺህ ማይል እኛ ብዙ ጊዜ አንጠቀምም። ስለዚህ 96 ሺህ ኪሎ ሜትር ማለት ነው። ከኢትዮጵያ እስከ ዋሽንግተን ስንት ጊዜ ይሆናል? 9 ጊዜ መመላለስ ሊሆን ይችላል። 11 ሺህ ነው ይባላል ኪሎ ሜትር። ይሄን ታውቃላችሁ ነው ዛሬ የሰማችሁት? እንደኔ አንብባችሁ የተረዳችሁት ወይስ ታውቁ ነበር ስለዚህ ነገር? አታውቁም። ስለዚህ እንደ ዳዊት መገለጥን አላገኛችሁም። እንደ ዳዊት አይደላችሁ። እዚህ ዳዊት ምን አለ? ነፍሴ ታውቀዋለች። ስለዚህ ኮምፕሌክሲቲ ማለት ዛሬ በሁል በ21ኛው ሺ ዘመን ያልደረስንበት ኤግዛክት ነምበር ዳዊት በመንፈስ ተረድቶ ምን አለ? ግሩምና ድንቅ ሆኜ ተፈጥሬያለሁ፣ ስራ ድንቅ ነው፣ ነፍሴም እቺን ታውቀዋለች ይላል። ዳዊት ይህንን መገለጥ አግኝቶ ነው እጁን ሳይ አክሲደንትና ሪአርንጅመንት አይደለም የሚያየው። እኛም እንደዚህ ማየት መቻል አለብን። ሪሊ ምን ያህል ፐርፌክሽን። ሌላ ነገር ነግራችኋል፣ በራሳችን ላይ በእያንዳንዳችን ጭንቅላት ላይ አንዳንድ ሰዎች የለንም ልትሉ ይችላላችሁ፣ 500,000 ያህል ጸጉሮች እንዳሉ ሳይንስ ራፍሊ ዘገየ ይስቅብኛል። እና በእያንዳንዱ ራስ ላይ ፖቴንሻል ያንሃል አለ 100,000 ያህል ጸጉር እንዳለ ይነገራል። ይሄንን የሚያውቀው ማን ነው? ማን ነው ይሄንን የሚያውቀው? እግዚአብሔር ነው። ይያለን እዚህ ቤት ውስጥ አሁን አቤል ስንት ጸጉር እንዳለው የሚያውቅ እግዚአብሔር ነው። የሱ አፍሮ ይመስላል እንደው ገባ ገባም አላለ የሱን ይመስላል የነገርኩት ለዚህ ነው። 100,000 አለ ይባላል ራፍሊ። እግዚአብሔር ግን የእያንዳንዳችን ጸጉር ያውቃል። ዳዊት ግሩምና ድንቅ ሆኜ ተፈጥሬያለሁ፣ ነፍሴም ይህችን ታውቃለች ሲል ይሄንን ታላቅ መገለጥ አግኝቶ ነው። ጌታ የተመሰገነ ከእግዚአብሔር 500,000 ጸጉር በሰውነታችን ላይ እንዳለ ይነገረው፣ ግን 100,000 በጭንቅላታችን ላይ ያድጋል። You see, እግዚአብሔር ምን ያህል ታላቅ ነው። እግዚአብሔር ምን ያህል እውቀት ውስጥ የማይመረመር መርምረን የደረስነው ጥቂት ነው፣ አባውት ነው የምንለው። እንደገና በአንጎላችን ውስጥ ያለው ይሄ ግሬ ፓርት ኦፍ ዘ ብሬን ተጠቅልሎ በዚች በትንሽ እኛ እንዳውም ከሳይዛችን ወይም ከሳይዛችን ትልቅ ሰው ማለት ነው ትልቅ የብሬን ወይም የብሬን አማውንት እንዳለው ይነገራል። እና በዚህ በጭንቅላታችን ግሬ ፓርት ተጠቅልሎ የተቀመጠው የዚህ የምታዩት የብሬን እንደዚህ ቢለቀቅ አንድ ክፍል እንደሚሞላ ነው ነገር። እግዚአብሔርን ጥበብ ተመልከቱ። ግሩምና ድንቅ ሆኜ ተፈጥሬያለሁ፣ ስራህ ድንቅ ነው። ስለ ሰውነቱ ነው የሚናገረው ዳዊት። ነፍሴም እጅን ታውቃለች። ጌታ የተመሰገነ። የእግዚአብሔር ስም የተመሰገነ። የአክሲደንትና ሪአሬንጅመንት ሰዎች አይደላችሁም። ዩ አር ዘ ወንደርፉል እንደውም ፊርፉሊ ኤንድ ወንደርፉሊ ክሬትድ ነው የሚለው የእንግሊዝኛው። ፊርፉሊ ኤንድ ወንደርፉሊ ክሬትድ መዝሙር 39 ስናነብ። ስለዚህ አካላችን ወይም ሰውነታችን መጀመሪያ ስናየው እግዚአብሔርን የምናከብርበት ትልቁ መሳሪያችን ነው። ሪሊ ይሄንን እንዴት እንደምናይ እግዚአብሔር አይኖቻችን ይክፈትልን። ጌታ የተመሰገነ ይሁን። እግዚአብሔርን ግሎሪ ማግኒፋይ የምናደርገው አንዱ ኢፍ ዊ ቴክ ኢት ፎር ግራንትድ እዚህ እንዳለ ሰውነት በቅ እንደፈለገ የሚወጣና የሚገባ አድርገን ከወሰድ ነው አንድ ነገር ዘንግተናል ማለት ነው። ዳዊት እንደ ልቤ ሲለው ጌታ እንዴትም መመላለስ የእግዚአብሔርን ፍቃድ እንዴት እንዳወቀ ስናይ አንዱ የምናየው እውነት ይሄ ነው። ነፍሴ ይሄንን ታውቀዋለች፣ ምክንያቱም ግሩምና ድንቅ ሆኜ ተፈጥሬያለሁ፣ እኔ የእግዚአብሔር ፍጡር ነኝ፣ ሰውነቴም ክቡር ነው። እንደገናም ከነፍሴና ከመንፈሴ ተለይቶ የሚታይ ነገር አይደለም። መንፈስ በስጋ ላይ ስጋም በነፍስ ላይ ምን ይላሉ? ይላል ይነሳሉ። እነዚህ ሁለቱ ምን ይላል? ይቀዋወማሉ። የሚቃወሙ ሰዎችን ሁለት እንዴት አድርገን ነው ዲል የምናደርገው? ይሄንን እስቲ አስቡ። ሁለት እነዚህ ተቃዋሚዎች ናቸው ይላል ምን። ስለዚህ ሶሉሽኑ ምንድን ነው? ሁለቱንም ለእግዚአብሔር ማስገዛት ነው። ጌታ የተመሰገነ ይሁን። ሁለት ተንኮለኛ ልጆች ካሏችሁ አንድ ስታንዳርድ ነው ማድረግ ያለባችሁ። ጌታቸው አይደል? አንዱ ሄልን ወደዚህ አንዱ ወደ ግራ ስትወት ወደ ቀኝ የሚሄድ ከሆነ አንዱ ደግሞ እንደዛ ከሆነ ወይም አንዱ ደግሞ አባት ሲቆጥ ወደ እናቱ ሄዶ መጽናናትን የሚያገኝ ከሆነ እንደዛ ማድረግ ማሳደግ ፈልጋችሁ ልጆቻችሁ በጣም አመጽኞች ይሆናሉ። ስለዚህ እናትና አባት በአንድ ሐሳብ መስማማት አለባቸው። በአንድ ህግ እነዚህ ልጆች ማሳደግ አለባቸው። ስለዚህ ስጋና መንፈስ እርስ በርስ የሚቃወሙ ናቸው። ስለዚህ በአንድ ኦቶሪቲ ውስጥ መቀመጥ አለባቸው። ያም በእግዚአብሔር ኃይል ስር መሆን አለባቸው። ጌታ የተመሰገነ ይሁን። ስጋንም ብትቀልቡት እንደገና መንፈስን ሊያድን እንደዛ የቀለብነው ነገር ሊያሸንፍ ይችላል ድንገት። ስለዚህ ሁለቱንም እንደውም በመንፈስ ስታንዳርድ ብናረግ ጥሩ ነው። ሰውነታችሁን ወይም ስጋችሁን ለጌታ ክብር አውሉ። ወርናውል ቃሉ እንደዛ ስለሚል ነው እንጂ ለእናንተ ከዚህ ከፑልፔት ሆኜ ለመናገር ሳይሆን ቃሉ ጳውሎስ እንደጻፈው ብዬ ነው እንጂ በስጋችን እግዚአብሔርን እናክብር ማለቴ ነው። እኔንም ጨምሮ ይሄን ነው ሐሳብ ሳለቅ ወደ ሁለተኛው ነገር ሳልሄድ በተለይ ሮሜ ላይ ያነበብነውን ክፍል አውጥተን እናየዋለን። እንደገና እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታከብሩ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ጂውሾች ዳውን ቱ ኧርዝ ሰዎች ናቸው። ግሪኮች በግሪክ እንደነበረው ፈላስፋ ሳይሆን አይሁዶች ስለ ሰውነት ትልቅ ቫልዩ ይሰጣሉ። የጳውሎስ ደብዳቤ ለቆሮንቶስ እና ለሮማውያን እዚህ የጻፈውን ወይም ስንመለከት ለየት ያለ እንትን አለው፣ ግን ሜሴጁ ግን አንድ ነው። ስለዚህ እንግዲህ ወንድሞች ሆይ ሰውነታችሁን ከእግዚአብሔር ደስ የሚያሰኝና ሕያው ቅዱስ። ይሄንን ሐሳብ የወሰደው ከብሉይ ኪዳን የመስዋዕት አቀራረብ አንጻር በመመልከት ነው። አንድ መስዋዕት በብሉይ ኪዳን ስንመለከት መሰዊያው ላይ ከተቀመጠ በኋላ ወይም አንድ ኮርማ መሰዊያው ላይ ታስሮ ከተቀመጠ በኋላ ይህ ንብረትነቱ የእግዚአብሔር ነው ወይስ መስዋዕቱን የሚያቀርበው ሰው የማን ንብረትነቱ? ለእግዚአብሔር ነው። ልዩነቱ ምንድን ነው? በእነዚህ በሁለት መስዋዕትነት ሰውነታችን ሕያው መስዋዕት አድርገን እንድናቀርብ፣ ያ መስዋዕት ግን በጉ ተቆራርጦ ለእግዚአብሔር መልካም ሽታ እንዲሆን በመስዋዕቱ ላይ ይቃጠላል። ጥሩ መዓዛም ያለው መስዋዕት ሆኖ ለእግዚአብሔር ይቀርባል። እኛ ግን በዚሁ አናሎጂ ግን ሕያው አድርገን ልናቀርበው ያስፈልጋል። ኔቨር ኪል ዩር ቦዲ በተለያየ ነገር መግደል አይገባንም። ሕያው እና ቅዱስ አድርገን እንድናቀርበው ነው። ያም ምንድነው? ሕይወታችን ለጌታ ከሰጠን በኋላ ከዛን ጊዜ ጀምሮ እግዚአብሔር ምንድነው? የራሳችሁ አይደላችሁም። ለምን? በዋጋ ተገዝታችኋልና። ስለዚህ የእግዚአብሔር ነው፣ ንብረትነቱ የእግዚአብሔር ነው። ጳውሎስ ለቆሮንቶስ ሰዎች እንደተናገረው ከአሁን ወዲያ የእናንተ አይደለም፣ አካልም ለጌታ ነው ብሎ ነው የተናገረው። ስለዚህ ልክ እንደዚህ አናሎጂ በብሉይ ኪዳን እንዳየነው አናሎጂ አንድ ሕይወታችን ከሰጠን በኋላ ሰውነታችን መንፈሳችንም ሆነ ስጋችን አካላችን ሰውነታችን ለእግዚአብሔር የተሰጠ ነው። ንብረትነቱ የሱ ነው። ስለዚህ በራሳችን ላይ ስልጣን የለንም። ለዚህ ነው የእግዚአብሔርን ቃል መርምረን እየመረመርን ደይ የእግዚአብሔርን ፍቃድ ማወቅ ያለብን። ስለ ሰውነታችን ቅድም ሮሜ ላይ እንደተናገሩት ራሱን ለእግዚአብሔር አሳልፎ ያልሰጠ ሰው የእግዚአብሔርን ፍቃድ በህይወቱ ሊያውቅ አይችልም። ስለዚህ ሕያው never kill ሕያው እና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ የሚለው አብርሃም ልጁን የሚወደውን ልጁን አንድ ልጅህን የምትወደውን ልጅን ሰዋ ተብሎ እግዚአብሔር ሲያዘው ይስሐቅንም በመሰዊያው ላይ ባጋደመበት ጊዜ እስከዛ ጊዜ ድረስ ቢላውንም አንስቶ ልጁን ለመሰዋት እስከተዘጋጀበት ጊዜ ድረስ በእምነት ነበር የሚያው። አብርሃም ልጁ ቢሞት እንኳን ዳግም እንደሚያስነሳው ሰው ነግሮት ይላል በእምነት ተረድቶ ነው የሚለው። ጌታ የተመሰገነ ይሁን። አብረው የተከተሉትን ሰዎች እናንተ ካያው ጋርና ከዚህ ከፋይሉ ነገሮች ጋር ቆዩ፣ እኔና ልጄ ግን በዛ ሄደን ሰግደን እኔ እመለሳለሁ ነው። አሁን ጌታ የተመሰገነ ይሁን። ለዚህ ነው አብርሃም ቢሞት እንኳን ይስሐቅ ቢሞት እንኳን ከሞት እግዚአብሔር ከሞት እንደሚያስነሳው በእምነት ተረድቶ ነው። ለዚህ ነው የእምነት አባት የተባለ። እንደ ዳመና የከበቡን የቀድሞ አባቶች እንደዚህ አይነት ሰዎች ነው። ሚሳቅ አብድናጎምና ሲድራቅ ሶስተኛው ሚሳቅ ሲድራቅ እና አብድናጎም ራሳቸውን ሕያው አድርገው ነው ያቀረቡት። ሰዓት ውስጥ ናቡከደነጾር ሆይ ስለዚህ ነገር መልስ ልንሰጥህ አይገባም። አንተ ሰባት ጥፍ አድርገህ ብታነደው እንኳን በሰዓትም ብትጥረን የምናመልከው አምላክ ያድነናል። ራሳቸውን ሕያው አድርገው ነው ሞትን አላዩ። ከዛ ምን ሆነ? እነሱ እንዲጥሉ ሲገዳደሩ የነበሩት ሰዎች እሳት ሲበላቸው እነሱ ግን ጭስ እንኳን አይሸትም ነበር ይላል። ገመዱ የታሰሩበት ገመድ ምናምን ተበጣጠሰ፣ ጠላትና መሳሪያው ተበላ በዛ። ጌታ የተመሰገነ ይሁን። እነዛ ግን ህይወታቸውን ወይም ነፍሳቸውን ወይም ሰውነታቸውን አሳልፈው የሰጡት ኢየሱስ ክርስቶስ ሕያው የሆነው ኢየሱስ ክርስቶስ በመሃላቸው እዛ ሰዓት ውስጥ ገብቶ ከሰዓት ውስጥ አወጣቸው። ጌታ የተመሰገነ ይሁን። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ እግዚአብሔር በርህራሄ ይለምነናል። ጌታ የተመሰገነ ይሁን። ሁሉ ነገር ያልፋል። በመጀመሪያው ምዕተ ዓመት አካባቢ አንድ ያነበብኩት ታሪክ በጣም ፋሲኔቲንግ ታሪክ አለ። ማክስ ሉካዶ የሚባል ጸሐፊ in his book The Applause of Heaven የሚል መጽሐፍ ጽፏል እና በዛ ውስጥ የሚያስደንቅ ታሪክን ጻፈ። ስለ አንድ የሮማዊ ገዢ የሆነ ቻርሊ ማኒንግ የሚባል ሰው ነው። ሊሞት ሲል ንዛዜ ተናዘዘ። የተናዘዘው ንዛዜ ምንድን ነው? በምቀበርበት ጊዜ በዙፋኔ ላይ ተቀምጬ የክብር ቃዎቼ ሁሉ እንዳሉ ሆኖ ግን አንድ የተገለጸ መጽሐፍ እዚህ እግሬ ላይ እንደዚህ ማለት ነው እንደዚህ አድርጋችሁ አንድ ጣቴን ደግሞ ወደ እዛ ላይ አድርጋችሁ ቀበሩኝ። ከዛ በኋላ ከ200 ዓመት በኋላ ኦቴሎ የሚባል ገዢ የቀብሩ ስነ ስርዓት እንዴት እንደተካሄደ ማየት ፈልጋለሁና መቃብሩ እንዲከፈትልኝ ብሎ ትዕዛዝ ያስተላልፋል። እና ሲከፈት 200 ዓመት እንግዲህ የሰው አስከሬን ወይ ምን እንደሚሆን ታውቃላችሁ። ምን ሁሉ ነገር ሜሲ ነው፣ ግን በሙሉ ስጋው ፈርሷል። ግን ያ መጽሐፍ እዛ ስኬሌተን ነው፣ እንግዲህ ስኬሌተን ስጋዬ፣ ግን መጽሐፉ እዛው ላይ ተቀምጣለች። ጣቱም ስጋው ፈርሶ አጥንት እንደዚህ ስኬሌተን የለም፣ ስኬሌተኑ ቀርቷል። እና ግን ምን ብሎ ምን ይላል? ያቺ ጣቱ ማቴዎስ 26:6 ታመለክታለች። ሰው ምን ይላል? ማቴዎስ 6:26 ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? የሚል ያቺ ስኬሌተን እጁ የዛ የተገለጸው መጽሐፍ ላይ ይህን ታሳያለች። ይህ ድንቅና ታምር ለኦቴሎ አሁን ምን ሆነለት? ዩሲ ትምህርት ሆነለት። ስጋው ሁሉ ፈርሶ፣ ክብሩ ሁሉ ፈርሶ፣ ያ በሙሉ የክብር ቃዮች በሙሉ ይደረጉልኛል፣ እነዛ ሁሉ ብትት ናቸው ወጡ። ግን ያ ስኬሌተን እጁ እዛ እውነት የእግዚአብሔር እውነት ላይ ያመለክታል። ይኸው ምንድን ነው? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? አልቲሜትሊ የዚህ ሰውዬ ክብር፣ የዚህ ሰውዬ ሞገስ በሙሉ ተጠቃሎ ወደዛ ቃል ላይ ነው የሚያመለክተው። ስለዚህ በነፍስ በመንፈሳችንና በስጋችን እግዚአብሔርን አክብረን የምናልፈው ያ የመጨረሻ ድላችን ነው። ጌታ የተመሰገነ ይሁን። ሌላ ነገር ሳይሆን የእግዚአብሔር ቃል እውነት ያ ነው። በመንፈስ እና በስጋችን በነፍሳችን ጌታን አክብሮ ማለፍ ትልቅ ግሎሪ ነው። ሰውነታችንም ለእግዚአብሔር ክብር ያመጣ ዘንድ የተሰራ ነው። ጌታ የተመሰገነ ይሁን። ነፍሳችን ይህንን ልታውቅ ይገባል። ነፍሳችን እንደ ዳዊት ትልቅ መገለጥን ቪዥን፣ ትልቅ ሬቨሌሽን ነው ይሄ። አካላችን ወይም ሰውነታችን ከእግዚአብሔር የተቀበልነው እንደሆነ፣ የእግዚአብሔር ስጦታ እንደሆነ፣ በድንቅና በጥበብ የተሰራ እንደሆነ ሌላ ነገር ጠይቃችኋለሁ። እንደ ፉልሽ አደረገን እንዳትሉ ነው። በካይብሯችን ወደ ሌላው ሰውነታችን ምን ያህል ነርቮች እንደ ኤሌክትሪክ ሆነው ሜሴጅ እንደሚያስተላልፉ እንደኔው የምታውቁ አይመስለኝም። ወደ 1,000,000 ነርቭስ እንዳሉ ሳይንስ ያረጋግጣል። አፕሮክሲሜት የሳይንስን ነገር አፕሮክሲሜት እንበለው፣ እንደዛ ነው የምንለው። እንደዛ ብለን ካልጻፍን እንዴት አወቅ ብለው ሪጀክት የሚያደርጉት አንዳንድ ነገር ፐብሊሽ እናደርግ እንትን ስንል አብሶሉት የሆነ ነገር የለ፣ ሪሌቲቭ ነው ሰብጀክት። ሜይቢ አፓረንትሊ የሚል ነገር በብዙ የሳይንቲፊክ አርቲክል ውስጥ እሱ ነው ያለው። አፓረንትሊ ብለን ነው የምንጽፈው። ምክንያቱም ዛሬ እኔ የጻፍኩትን ነገ ሌላው መጥቶ ይሄ ልክ አይደለም ብሎ ሌላ ግኝት ያገኛል። በተለይ አሁን ጥበብ የበዛበት ነው። በጣም 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 ሪሊ እግዚአብሔር እንዴት አድርጎ ሰውን በትልቅ ጥበብ እንደፈጠረው የምናየው የሰው ልጅ የደረሰበትን ሳይንስ እና ምርምር ስናይ በአሁኑ ጊዜ ዊሊቭ ሳይንስ ሊያደርግ የማይችለው ግን አንድ ነገር አለ፣ ከሞት ወደ ያለውን ነገር። ለዛ ሶሉሽን የለውም፣ ግን ዊ ካን ሊቭ ሄልዚ ኦልድ ኤጅ 100 ዓመትም 103 ዓመትም ሰው 114 ዓመትም ይኖራል። በሳይንስ ዊ ሊቭ ሄልዚ ኦልድ ኤጅ በት ዊ ዶንት ሃቭ አንሰር ፎር ላይፍ አፍተር ዴይዝ፣ ከዴይዝ በኋላ ስላለው ነገር አናውቅም። ግን ሳይንስ ትልቅ ትልቅ ግኝቶችን ያገኘ ነው። ዛሬ በአየር ላይ እንበራለን። ኤሮዳይናሚክስ ስንት ደረጃ ደርሶ በሚያስደንቅ ሁኔታ ከዓለም ወደ ዓለም እንደሄዳል። ይሄውም የሰው አይምሮ ምን ያህል እንደሚያስተውል ነው። እና እንዳልኩት ምንድነው 1 ሚሊየን የሚያል ይሄ የሄልሲንኪ ሲቲ በዛ አይነት ኔትወርክ ያል ያህል ያልተያያዘ ነው። የኛ አይምሮ ከሌላው ሰውነታችን ጋር የተያያዘበት ኔትወርክ የነርቭ ኔትወርክ ተአምር እኮ ነው። ኢዝ ኢት አክሲደንት ኦር አሬንጅመንት ኦር እግዚአብሔር ልዩ ጥበብ ነው ወይስ ድንገተኛ የሆነ ቢንግ ባንግ እንደ ድንጋይ ማለት ነው ተፈረካክሰን እንደገና ማለት እንዲህ አይነት ኔትወርክ ፊንላንድ ሄልሲንኪ ወይም ኒውዮርክ የዛን ያህል ኔትወርክ የላትም። እኛ አይምሮአችን እንዴት አድርጎ ሜሴጅ እንደሚተላለፍ ከአይምሮአችን ወደ ሰውነታችን እጣታችን ድረስ አንዷ ግን ከእንትን ከወጣች በሽተኞች ነን። ይሄን ማወቅ አለብን። በሽተኞች ነን። መወክ ማድረግ አንችልም። መናገር አንችልም። እግዚአብሔር የተመሰገነ ይሁን። ጌታ ክብር ለስሙ ይሁን። አሜን። ኢየሱስ ጌታ ነው። አዎ በሰላም እንመላለሳለን። እንወጣለን፣ እንወርዳለን። እሺ የእግዚአብሔር ቃል በሱ እንኖራለን፣ እንወጣለን፣ እንገባለን ይላል። አንድ ነገር እዚች ላይ ሆነች ነገር ካለች እኔ እንደው ያዙ ይልቀቁኝ ነው። ፔን አልችልም እኔ ነው ንግስት ያጀለን ትላ ተጫኝልኝ ይላል። አዎ አንድ ነገር እንግዲህ እንደው መስመሩ አለቃ እኮ አይደለም ትንሽ ወይ እንደሆነ እግዚአብሔር የተመሰገነ ይሁን። ሪሊ እኛ የአክሲደንት ና ሪአሬንጅመንት ክቡር ፍጥረታት ነን። በእግዚአብሔር ጥበብ የተከበረ ሰውነት ያለን ሰዎች ነን። ስለዚህ ሰውነታችን በዛ አይነት ልናየው ይገባል። ለእግዚአብሔርም ልናስረክበው ይገባል። የእሱ የሆነውን ለሱ ቅድም ጳውሎስ ለቆሮንቶስ ሰዎች እንዳለው ሰውነቴን ይሄን የእግዚአብሔር የሆነውን ቅዱሱን ሰውነት ወስጄ ለጋለሞታ ልስጠውን አለ። በሰውነታችን እግዚአብሔርን ልናከብር ይገባል። ምክንያቱም ክብር አድርጎ ስለፈጠረው ጌታ ጌታ የተመሰገነ ይሁን። ስለዚህ ለእግዚአብሔር ግሎሪ ምን እንደምንመስል ብለን ወሪ ልናደርግ አይገባም። አንዳንዶቻችን እግዚአብሔር ለምን እንዲፈጠርከኝ ምንላለን። በጣም ተገቢ አይደለም። ሪሊ በሰውነታችሁ እግዚአብሔርን አክብሩ። እግዚአብሔር የሰጣችሁ ሰው እንደሚያየው እግዚአብሔር አያይም። ሳሙኤል የሚባል ሳሙኤልን የመሰለ ነቢይ ወደ እሴይ ቤት ሲገባ እንደነ ኤልያብ አይነት መልከ መልካም ሆኖ ዳዊትን አላየም። እነ ኤልያብ አይደለም መልከ መልካሙ ልጅ እሱ ነው። ኢቭን ሳሙኤል እንኳን እግዚአብሔር መንፈስ ያለበት ሰው ወደዛ ወደ መልከ መልካሙ ሰው ዳዊት ገና ልጅ ነው እና ያለየለት ለጋ ሰው ስለሆነ ምናልባት እኛም እኮ እንደው ፖሊሽ እንደሆነ ነው እንጂ መጀመሪያ እንደነገሩ ነው ስናድግ ነበረው። እንደነገሩ አድገን ኋላ ግን ልብሳችንም ምናምን ስናደግ ቅባትም ስንቀባ ነው መልካም መልካም ምን መስለው። ስለዚህ ሳሙኤል እንደዛ ኤልያብ ነው። አንዳንድ ሰዎች ኤልያብ ብለው ነው ስማ ለልጅ ስም የሚያወጡት ዳዊት አይሉ ኤልያብ መልከ መልካም ነበር ስለሚባል ለግላጋ ሰው ነው ኤልያብ ብለው የሚያወጡ ሰዎች አሉ። ለምን ዳዊት አላላችሁም እላለሁ እኔ አንዳንድ ጊዜ። እሴ ግን ምርጫቸው ነው ምንም አይደለም። አዎ ኤልያብ መልከ መልካም ነው፣ ግን ለኤልያብም እግዚአብሔር የሰጠው ነው፣ ለዳዊትም እግዚአብሔር የሰጠው ነው። ዳዊት መልከ ጥፎ አይደለም እርግጠኛ ነኝ፣ ግን በዛን ጊዜ ሲታይ ምናልባት ኖ ያኛው ነው እግዚአብሔር የቀባው ሰው እግዚአብሔር ሰው እንደሚያይ። ስለዚህ እግዚአብሔር የሰጣችሁ ሁሉ ክብር ነው። በስጋችሁ በሰውነታችሁ እግዚአብሔርን አክብሩ። ጌታ የተመሰገነ። ኦኬ ስለዚህ እንደገና በጸሎት መንፈስ እያለን እንደገና ተሰሎንቄን አነባለሁ። እንጸልያለን። ያለ ነቀፋ የሚሆነው ምንድን ነው? እግዚአብሔር ራሱ ነው የሚለው ሪሊ እግዚአብሔር ራሱ ይሄኛ ምን ሰራው ነገር አይደለም። የድሮ መጽሐፍ ያለን እንደ አይ ዶንት ኖ የመዝሙር መጽሐፍ ከአምላካቸው በቀር ማንንም እንዳያመልኩ የሚል አንድ መዝሙር አለ። ኋላ እንዘምረዋለን፣ ግን መጀመሪያ በጸሎት መንፈስ እንሁን። እንደገና አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 23 እስከ 24 ያለውን አነባለሁ። እንዴት አድርገን እንደምንጨርስ ነው። ፍጻሜያችንን እግዚአብሔር ይፈልጋል። ሰውነታችሁን ስጡኝ ነው የሚለው እግዚአብሔር። እኔም ፐርፌክት አደርገዋለሁ። የጠራን የታመነ ነው። ሌላ እምነት የለንም። የጠራን የታመነ ነው። በሱ ላይ ታምነን ነው የምንኖረው። በሱ እንወጣለን እንገባለን። እናስታውስ፣ ነፍስ በመንፈስ ላይ ማነው? መንፈስ መንፈስ በስጋ ላይ፣ ስጋም በመንፈስ ላይ ይነሳሉ። እነዚህ ሁለቱ እርስ በርስ ይቃወማሉ ይላል። ስለዚህ እነዚህ ሁለንተናችን ለእግዚአብሔር ልናስገዛ ይገባል። የእግዚአብሔርን ፍቃድ አድርገን ልናልፍ ሕይወታችን የሰጠን ሁሉ የሰላም አምላክ ራሱ እስቲ ከኔ ጋር እንበለው፣ የሰላም አምላክ ራሱ ሁላችን ሁለንተናችንን ይቀድስ፣ መንፈሳችንን፣ ነፍሳችንን፣ ስጋችንን ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የጠራን የታመነ ነው፣ እርሱም ያደርገዋል። ጌታን በጭብጨባ ሃሌሉያ፣ ክብር ለስሙ ይሁን። ከአምላካቸው በቀር ማንንም እንዳያመልኩ የሚል መዝሙር አለ። እስቲ እሱን እንዘምርና ባጭር እዚህ መዝሙራት መጽሐፋችን ላይ እንዳለና እንደሌለ አላውቅም፣ ግን መዘምራን ይረዱናል። እግዚአብሔር ይባርካችሁ እንደገና አነባለሁኝ ተሰሎንቄን እስቲ በልባችን መለወጥ እግዚአብሔር የድል ሰዎች እንዲያረገን ይሄን ነገር እናስብ። የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል። መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። ጌታ የተመሰገነ ይሁን፣ አሜን።
ሁላችንም በአንድ ላይ ተነስተን ባርኮትን እንቀበላለን። ስለሰማነው ድንቅ ቃል የእግዚአብሔር ስም የተመሰገነ ይሁን። ወንድማችንን ዶክተር ሽጥላ እግዚአብሔር አብዝቶ ይባርከው። ይሄንን ባርኮት ከጨረስን በኋላ ወንጌላዊ ዘገየ ወንድም ዮሴፍ እንደገና ወንድም የተሻ ለአንድ ደቂቃ ስብሰባ እዚህ ፑልፒት ድረስ እንድትመጡ ጠይቃለሁ። ባርኮትን እንቀበል። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ ሰላምንም ይስጣችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን።
እንግዲህ ፕራክቲካል ያደረጋችሁ ስለጠሩ ነው።
አዎ እስቲ ነው።